ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚተላለፈው ዕለታዊ ስርጭት የዛሬ ቅዳሜ የካቲት 10 2010 ዓ.ም ፕሮግራም ጀመረ።
የአስቸኳይ ጊዜ አዋጁን በብርቱ እንደሚቃወም አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታወቀ። በሌላ በኩል ደግሞ የአስቸኳይ ጊዜ አዋጁ ለስድስት ወራት ተግባራዊ እንደሚደረግ የኢትዮጵያ መከላከያ ሚኒስትር ሲራጅ ፈጌሳ ገልጸዋል።
ይፋዊ ሆነ የድብቅ ቅስቀሳ ማድረግን፣ ጽሑፍ ማዘጋጀትና ማተምና ማሰራጨትን፣ ትዕይንት ማሳየትን፣ በምልክት መግለጽን ወይም መልእክትን በማንኛውም ሌላ መንገድ ለሕዝብ ይፋ ማድረግን ይከለክላል።
ዝርዝር ዘገባ ይዘናል። የምናስተናግዳችሁ ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ ሰሎሞን አባተንን እኔም
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የአስቸኳይ ጊዜ አዋጁ ለስድስት ወራት ተግባራዊ እንደሚደረግ የኢትዮጵያ መከላከያ ሚኒስትር ሲራጅ ፈጌሳ ገለጹ። አዋጁ ለመጪዎቹ ስድስት ወራት ተግባራዊ ሆኖ የሚቆየው በአስራ አምስት ቀናት ጊዜ ውስጥ ለሕዝብ ተወካዮች ምክር ቤት ቀርቦ ከጸደቀ በኋላ እንደሚሆንና ሁሉም አካባቢዎች ላይ ተግባራዊ እንደሚደረግ ሚኒስትሩ ዛሬ ለጋዜጠኞች በሰጡት ማብራሪያ አመልክተዋል። መግለጫው ከብሔራዊው የደህንነት ምክር ቤት የተሰጠ መግለጫ የሚል ሲሆን መግለጫውን የሰጡት ደግሞ የመከላከያ ሚኒስትሩና የብሔራዊው ደህንነት ምክር ቤት ጽሕፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። አዋጁን የሚያስፈጽም አዲስ ኮማንድ ፖስት እንደሚቋቋምም ሚኒስትሩ የተናገሩ ሲሆን ሰብሳቢው የሚሆኑትም ራሳቸው የመከላከያ ሚኒስትሩ እንደሚሆኑ ታውቋል። በአዋጁ የተጣሉ ክልከላዎች ማንኛውንም ሁከትና ብጥብጥ ማድረግ፣ በሕዝቦች መካከል መጠራጠርንና መቃቃርን የሚፈጥር ይፋዊም ሆነ ድብቅ ቅስቀሳ ማድረግ፣ ጽሑፍ ማዘጋጀትና አትሞ ማሰራጨት፣ ትዕይንት ማሳየት፣ በምልክት መግለጽ ወይም መልእክትን በማንኛውም ሌላ መንገድ ለሕዝብ ይፋ ማድረግ መሆናቸውን የመከላከያ ሚኒስትሩ አስታውቀዋል። የሚቋቋመው ኮማንድ ፖስት አስፈላጊ ነው ብሎ ሲያምን ማንኛውንም የመገናኛ ዘዴ ሊዘጋ ወይም ደግሞ እንዲቋረጥ ሊያደርግ ይችላል። የአደባባይ ሰልፍ፣ መደራጀትና በቡድን ሆኖ መንቀሳቀስን ይከለክላል ብለዋል አቶ ሲራጅ ፈጌሳ። በተጨማሪም ወንጀል ተፈጽሟል ብሎ ሲያምን ኮማንድ ፖስቱ በማንኛውም ጊዜና ሰዓት ከፍርድ ቤት ትዕዛዝ ውጪ ፍተሻ ሊያደርግ፣ ሊያስቆምና ሊበረብር ይችላልም ተብሏል። አቶ ሲራጅ ከመግለጫው በኋላ ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ ሲሰጡ የመፈንቅለ መንግሥት ሁኔታ ሊፈጠር የሚችልበት ዕድል አይኖርም ብለዋል። የሽግግር መንግሥት እንዲቋቋም ሐሳብ ስለሚያቀርቡ አካላትም ተጠይቀው አሁን ሥልጣን ላይ ያለው መንግሥት በሕዝብ የተመረጠ በመሆኑ የሽግግር መንግሥት አያስፈልግም ብለዋል። መርማሪ ቦርድ እንዲቋቋምና የሰዓት እላፊ ተፈጻሚ የሚሆንበትን ሁኔታ እንደሚወሰን ሚኒስትሩ ገልጸው የአዋጁን ጊዜ ማራዘም ካስፈለገም ፓርላማው ሁኔታውን ገምግሞ ለአራት ወራት ሊያራዝመው እንደሚችል አስታውቀዋል። ተጨማሪ ዘገባ በምሽቱ ዝግጅታችን ይዘናል።
በሌላ ዜና የአሜሪካ ኤምባሲ የአስቸኳይ ጊዜ አዋጁን ተቃወመ። መሰብሰብና ሀሳብን መግለጽን መከልከልን ጨምሮ በመሰረታዊ መብቶች ላይ ክልከላ የጣለውን የአስቸኳይ ጊዜ አዋጅ ለመደንገግ የኢትዮጵያ መንግስት በወሰደው ውሳኔ በብርቱ እንደማይስማማ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታወቀ። ሁከትና የሰው ህይወት የጠፋባቸውን አጋጣሚዎች የምንረዳና የኢትዮጵያ መንግስትም ያሉትን ስጋቶች የምንጋራ ብንሆንም መልሱ ግን ነጻነትን ማሳነስ ሳይሆን ማብዛት እንደሆነ በብርቱ እናምናለን ብሏል የኤምባሲው መግለጫ። ኤምባሲው አክሎም ዴሞክራሲያዊ ማሻሻያዎችን በማድረግ በኩልም ይሁን የምጣኔ ሀብት እድገትን በማስመዝገብ ወይም ዘላቂ መረጋጋትን በማስገኘት መስክ ኢትዮጵያ ያሉባትን ፈተናዎች በተሻለ ሁኔታ ልትወጣቸው የምችለው ክልከላዎችን በመደንገግ ሳይሆን አሳታፊ በሆኑ ንግግሮችና በፖለቲካ ሂደቶች ነው ብሏል። የአስቸኳይ ጊዜ አዋጅ መውጣቱ በሺዎች የሚቆጠሩ እስረኞችን መልቀቅን ጨምሮ ይበልጥ አካታች የሆነ የፖለቲካ መስክ ለመፍጠር በቅርቡ የተወሰዱ አወንታዊ እርምጃዎችን የሚያደናቅፍ ነው ያለው የአዲስ አበባው የአሜሪካ ኤምባሲ መግለጫ ኢትዮጵያውያን ሀሳቦቻቸውን በሰላማዊ መንገድ መግለጽ እንዳይችሉ የሚያደርግ ገደብ መጣሉ የሚያስተላልፈው መልእክት የሕዝቡን ድምጽ አለመስማቱን ነው ብሏል። ለዘላቂ ዲሞክራሲ መንገድ ለመክፈት እንዲቻል ትርጉም ላለው ንግግር እንዲሁም የፖለቲካ ተሳትፎ መስኩን በተግባር በማስፋትና በመጠበቅ መንግስቱ ይህንን አካሄዱን በድጋሚ እንዲያጤነው ህይወቶችና ንብረትን ከአደጋ ሊጠብቅ የሚችልባቸውን ሌሎች መላዎችን እንዲሻ አጥብቀን እናሳስባለን ሲል የአሜሪካ ኤምባሲ መልእክቱን ደምድሟል።
ክቡራትና ክቡራን አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከኢትዮጵያ ውጭ ያሉ አጠር አጠር ያሉ ዜናዎችን በቀረው የዜና ወጃ ክፍለ ጊዜ እናሰማችኋለን። ናይጄሪያ ሰሜን ምስራቃዊቱ ማይዱጉሪ ከተማ ውስጥ አጥፍቶ ጠፊዎች ባደረሱት ፍንዳታ ቢያንስ 18 ሰው ተገደለ። በዚህ በአንድ በደራ የአሳ ገበያ መካከል በተጣለ አደጋ ሌሎችም 22 ሰዎች መቁሰላቸውን የሀገሪቱ ፖሊስ አስታውቋል። በሽብሩ ቡድን ቦኮ ሐራም ሁከት ክፉኛ ከተመታችው ቦርኖ ግዛት ዋና ከተማ 25 ኪሎ ሜትር ርቀት ላይ ለተፈጸመው ለትናንት ምሽቱ ጥቃት ኃላፊነት የወሰደ የለም። የትናንቱ አደጋ የደረሰባት ማይዱጉሪ ቦኮ ሐራም የተፈጠረባትና የከፉ ጉዳቶችንም ሲያደርስባት የቆየች ከተማ ነች። ህንድና ኢራን 9 አዳዲስ ስምምነቶችን ተፈራረሙ። ቁልፍ ናቸው የተባሉት እነዚህ ስምምነቶች ህንድ ቻባሃር የሚባለውን የኢራን ወደብ አገልግሎት ለመጪዎቹ 18 ወራት በኪራይ እንድትይዝ የሚፈቅድን ውል እንደሚያካትቱ ተዘግቧል። ህንድ ወደቡን የምታለማው ባላንጣዋን ፓኪስታንን ወደ ጎን በመተው የባህር በር ለሌላቸው አፍጋኒስታንና ሌሎችም የማዕከላዊ እስያ ሀገሮች የንግድ መስመር ለመክፈት እንደሆነ ታውቋል። ስምምነቶቹ የተፈረሙት የኢራን ፕሬዚደንት ሐሰን ሩሃኒ ህንድን ለሶስት ቀናት እየጎበኙ ባሉበት ወቅት ነው። በህንድ ጠቅላይ ሚኒስትር ናሬንድራ ሞዲና በኢራን ፕሬዚደንት ሐሰን ሩሃኒ መካከል ወዳጅነትን የተላበሱ ንግግሮች ተደርገዋል። በሰሜንና በደቡብ ኮሪያ መካከል ከክረምቱ የኦሊምፒክ ጨዋታዎች ጋር በተያያዘ የዲፕሎማሲው መላላት ቢስተዋልም ዋሽንግተንና ፒዮንግያንግ ወደ ጠለቀ ንግግር ይገባሉ ብሎ መጠበቅ ዘበት እንደሆነ የአሜሪካ ባለሥልጣናትና ተንታኞች ተናግረዋል። ዩናይትድ ስቴትስ በቅድሚያ መነጋገር የምትፈልገው በሰሜን ኮሪያ የኒውክሌር ትጥቅ መፍታትና ኒውክሌር መርሃ ግብሯን በማቆም ጉዳይ ላይ መሆኑን የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ሄዘር ኖወርት አስታውቀዋል። አሜሪካ በሰሜን ኮሪያ ላይ ያላት ፖሊሲ እንደማይቀየርና ጫና በማሳደሩ እንደሚቀጥሉ የትራምፕ አስተዳደር አስታውቋል። በሌላ በኩል ደግሞ ሞስኮ አዳዲስ ኒውክሌር የጦር መሳሪያዎችን በማምረት በምዕራቡ ላይ አዲስ ስጋት ደቅናለች ሲሉ የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ዋና ጸሐፊ አስታወቁ። በሌላ በኩል ግን ኔቶ ከሩሲያ ጋር የጦር መሳሪያ ሽቅድምድም ውስጥ ተመልሶ የመግባት ፍላጎት እንደሌለው ዋና ጸሐፊው የንስ ሽቶልተንበርግ አመልክተዋል። ዋና ጸሐፊው ይህንን ያሳወቁት ድርጅቱ ሚውኒሽ ጀርመን ላይ እያካሄደ ባለው የሦስት ቀናት የጸጥታ ጉባኤው ላይ ነው። የሰዓቱ ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15660 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 10 2010 ምሽት ፕሮግራም ነው።
ኢትዮጵያ ውስጥ ያለውን ችግር ከምንጩ ለማድረግ ኢህአደግ በህጋዊ መድረኩ ላይ ካሉ ፓርቲዎች ጋር የጀመረውን ድርድር አስፍቶ ኢትዮጵያ ውስጥ ካሉ ሁሉም የፖለቲካ ድርጅቶች ጋር በህጋዊ መድረኩ ሆነ ከህጋዊ መድረኩ ውጭ ካሉ የፖለቲካ ድርጅቶች ጋር በጠረጴዛ ዙሪያ ድርድር ሲጀምር ነው።
ስለዚህ ቀድሞውንም አይታወጅ እንጂ የፖለቲካ ፓርቲዎች እንደልባቸው የማይንቀሳቀሱበት፣ ሰዎች እንደልባቸው ሀሳባቸውን የማይገልጹበት፣ ቀድሞውንም እንደ ልብ መደራጀትም ሆነ ዲሞክራሲያዊ የሚባሉ መብቶች ሙሉ በሙሉ ሊባል በሚችል ደረጃ የታገደባት አገር እንደነበረች ይታወቃል።
ከአመት በፊት በተመሳሳይ መንገድ ተክዶ 10 ወራት ቆይቶ ሲነሳ ነው ይሄ ችግር የመጣው እና አሁንም በተመሳሳይ መንገድ ተክዶ የተለየ ነገር ይገኛል ተብሎ ከታሰበ ምናልባት ያ አስቸኳይ ጊዜ አዋጅ የሚቆይበትን ጊዜ እንደ ፈውጣ ጊዜ መጠቀም ሊኖር ይችላል።
በተለይ ደግሞ ፖፑላር ሴንቲመንቱን ለማፈን ከሆነ ወደ ማን ፈልገው አዘቅት ይወስደናል። በየሀገሩ በየዘመኑ ሁኔታዎች ይቀየራሉ። ለዛ የሚመጥን አስተሳሰብ፣ ለዛ የሚመጥን አሰራር፣ ለዛ የሚመጥን ስልት ያስፈልግ።
ቀንጨብ ቀንጨብ ተደርገው የሰማችኋቸው በቅርቡ ከእስር የተለቀቁት ጋዜጠኛ እስክንድር ነጋ፣ አቶ በቀለ ገርባ፣ ኡስታዝ አህመድን ጀበል እና አቶ አንዱ ዓለም አራጌ ናቸው። በምሽቱ ሰፋ አድርገን ይዘናቸዋል፣ ይመለሳሉ። አሁን ወደ መጀመሪያው ዘገባችን እናልፋለን።
የአስቸኳይ ጊዜ አዋጁ ለስድስት ወራት ተግባራዊ እንደሚደረግ የኢትዮጵያ መከላከያ ሚኒስትር ሲራጅ ፈጌሳ ገለጹ። አዋጁ ለመጪዎቹ ስድስት ወራት ተግባራዊ ሆኖ የሚቆየው በ15 ቀናት ጊዜ ውስጥ ለሕዝብ ተወካዮች ምክር ቤት ቀርቦ ከጸደቀ በኋላ እንደሚሆንና አካባቢዎች ላይ ተግባራዊ እንደሚደረግ ሚኒስትሩ ዛሬ ለጋዜጠኞች በሰጡት ማብራሪያ አመልክተዋል። መግለጫው ከብሔራዊ የደህንነት ምክር ቤት የተሰጠ መግለጫ የሚል ሲሆን መግለጫውን የሰጡት ደግሞ የመከላከያ ሚኒስትሩና የብሔራዊ የደህንነት ምክር ቤቱ ጽህፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። እስክንድር ፍሬው መግለጫውን ተከታትሎ ተከታዩን ዘገባ ልኳል።
የብሔራዊ ደህንነት ምክር ቤት ጽህፈት ቤት ኃላፊ የሆኑት የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ የሰጡት መግለጫ ትናንት የወጣውን አዋጅ ዝርዝር ሁኔታዎች ያብራሩበት ነው። እርሳቸው እንዳሉት የአስቸኳይ ጊዜ አዋጁ እንዲታወጅ በቅድሚያ የተወሰነው የገዢው ፓርቲ ስራ አስፈጻሚ ኮሚቴ ባካሄደው የ17 ቀናት ስብሰባ ወቅት ነው።
በዚህ ጉዳይ ላይ ገዢ ፓርቲውም ጭምር ውይይት ተካሂዷል። ለ17 ቀን በቆየው የመጀመሪያው ግምገማ ላይ ገምግሞ ለውጡ በ15 ቀን ውስጥ የማይመጣ ከሆነ ወደ አስቸኳይ ጊዜ መግባት አለብን ብሎ በሙሉ ድምፅ ወስኖ ነበር የተለየው። ነገር ግን ከዛ በኋላ በነበሩት ሂደቶችም ጭምር ሂደቱን እንደገና እየገመገም ለውጥም ለማየት ሙከራ አድርገናል። ከመሻሻል ይልቅ ከጊዜ ወደ ጊዜ ሁኔታዎች በተለያየ መልክ እየቀያየሩ የቀጠለ መሆኑን ነው ማየት የተቻለው። ስለዚህ ይህን መነሻ አድርገን ትላንትና በሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጁ ቀርቧል። የሚኒስትሮች ምክር ቤትም በሙሉ ድምፅ ይህን የአስቸኳይ ጊዜ አዋጅ መታወጅ አለበት ብሎ ወስኖ ከትላንት ማታ ጀምሮ ተግባራዊ መሆን ጀምሯል።
የአዋጁ ዝርዝር ለጋዜጠኞች አልተሰጠም። መግቢያውን ጨምሮ 5 ክፍሎች ያሉት መሆኑን ግን ሚኒስትሩ ጠቅሰዋል። አዋጁ ለስድስት ወራት የሚቆይና በመላው አገሪቱ ተፈጻሚ የሚሆን እንደሆነም አመልክተዋል። አዋጁን ተከትሎ የተቋቋመው የአስቸኳይ ጊዜ አዋጅ ኮማንድ ፖስት የሚወስዳቸውን እርምጃዎች ሚኒስትሩ ጠቃቅሰዋል። ይህ በሰፈረበት የአዋጁ ክፍል ወደ 18 የሚጠጉ ንዑስ አንቀጾች መኖራቸውንም ነው ያስረዱት። በንባብ ካሰሟቸው መካከልም የሚከተሉት ይገኙበታል።
በአስቸኳይ ጊዜ የሚወሰዱ እርምጃዎች፣ የአስቸኳይ ጊዜ ኮማንድ ፖስት ህገ መንግስቱንና ህገ መንግስታዊ ስርዓቱን ለማስከበር እና ከአደጋ ለመጠበቅ የህዝብና የዜጎችን ሰላምና ጸጥታ ለማስጠበቅ አስፈላጊ ነው ብሎ ሲያምን ማንኛውም ሁከት ብጥብጥና በህዝቦች መካከል መጠራጠርና መቃቀር የሚፈጥር ይፋዊ ሆነ የድብቅ ቅስቀሳ ማድረግን፣ ጽሁፍ ማዘጋጀትና ማተምና ማሰራጨትን፣ ትዕይንት ማሳየትን፣ በምልክት መግለጽን ወይም መልእክትን በማንኛውም ሌላ መንገድ ለህዝብ ይፋ ማድረግን ይከለክላል። ማንኛውም የመገናኛ ዘዴ እንዲዘጋ ወይም ደግሞ እንዲቋረጥ ሊያደርግ ይችላል። የህዝብና የዜጎች ሰላምና ጸጥታ ለማስጠበቅ ሲባል የአደባባይ ሰልፍ እና ሰልፍ ማድረግን፣ መደራጀት፣ በቡድን ሆኖ መንቀሳቀስ ይከለክላል። ዝርዝሩ በመመሪያ ይወጣል።
በአዋጁ መሰረት ያለ ፍርድ ቤት ትዕዛዝ ሊወሰዱ የሚችሉ እርምጃዎች እንዳሉ አብራርተዋል ሚኒስትሩ።
በህገ መንግስቱና በህገ መንግስታዊ ስርዓቱ ላይ የሚቃጡ ወንጀሎችን የጠነሰሰ፣ የመራ፣ ያስተባበረ፣ የጣሰ ወይም ደግሞ በማንኛውም መንገድ በወንጀል ድርጊቱ የተሳተፈ ወይም ተሳትፏል ተብሎ የሚጠረጠረን ማንኛውም ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ያደርጋል። ተገቢውን ማጣራት በማድረግ በመደበኛው ህግ ተጠያቂ እንዲሆን ያደርጋል። ወንጀል የተፈጸመባቸው ወይም ደግሞ ሊፈጸምባቸው የሚችሉ እቃዎችን ለመያዝ ሲባል ማናቸውንም ቤት፣ ቦታ፣ መጓጓዣ ለመበርበርና እንዲሁም ማናቸውንም ሰው ለማስቆም ማንነቱን ለመጠየቅ ለመፈተሽ ይቻላል። በብርበራ ወይም በፍተሻ የተያዙ እቃዎችን በማስረጃነት ለፍርድ ቤት መቅረባቸው እንደተጠበቀ ሆኖ ተጣርቶ ለባለመብቱ ይመለሳል። የሰዓት እላፊ ተፈጻሚ የሚሆንበትን ሁኔታ ይወስናል። ለተወሰነ ጊዜ አንድን መንገድ፣ አገልግሎት መስጫ ተቋማት ለመዝጋት እንዲሁም ሰዎች ለጊዜው በተወሰነ ቦታ እንዲቆዩ፣ ወደ ተወሰነ አካባቢ እንዳይገቡ ወይም ደግሞ ከተወሰነ ቦታ እንዳይንቀሳቀሱ ይደረጋል።
ሊወሰዱ የሚችሉ ሌሎች እርምጃዎችም በሚኒስትሩ ተጠቃቅሰዋል። በአዋጁ ሊወሰዱ የሚችሉ እርምጃዎች በቀጣይነት በሚወጡ የአፈጻጸም መመሪያዎች በሚገባ እንደሚዘረዘሩም አስታውቀዋል። ሚኒስትሩ አክለው እንዳሉት በዚህ አዋጅ መሰረት 7 አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ይቋቋማል። አዋጁ በ15 ቀናት ውስጥ ለህዝብ ተወካዮች ምክር ቤት ቀርቦ እንዲጸድቅ እንደሚደረግም ገልጸዋል። ለተቃዋሚ ፓርቲዎችም ያስተላለፉት መልእክት ነበር።
የተቃዋሚ ፓርቲዎችም ጭምር በዚህኛው አሁን በወጣው አዋጅ ላይ ተፈጻሚነቱ ላይ የማገዝ የመተባበር የሀገሪቷ ሰላምና መረጋጋት እንዲመጣ ወደ ነበረበት ቦታ እንዲመለስ በማድረግ ሂደት የራሳቸውም የበኩላቸው ሚና እንዲወጡ በዚህ አጋጣሚ ለማሳሰብ እወዳለሁ። ምክንያቱም ለሁላችንም የጋራ ሀገር ሲኖር ነው ተቃዋሚም ተሸናፊም ሁሉም ተወዳድሮ በዚህ ሀገር ዲሞክራሲያዊ ስልጣን ሽግግርም ማድረግና የህዝቡን ሰላምና ልማት ምንፈልገውን ነገር ማሳካት የምንችለውና ስለዚህ የሰላም ጉዳይ የአንድ ፓርቲ ወይም የአንድ ወገን ጉዳይ አይደለም፣ የጋራ ጉዳይ ነው። በዚህ መንፈስ ሁሉም አካላት በጋራ ተባብረው በአጭር ጊዜ ውስጥ ያለው ሁኔታ ልንቀይር ይገባል የሚል አደራ ማስፈልጋለሁ። አመሰግናለሁ።
ሚኒስትሩ ሲራጅ ፈጌሳ ከጋዜጠኞች ለተነሱ የተወሰኑ ጥያቄዎችን ምላሽ ሰጥተዋል። የሽግግር መንግስት እንዲቋቋም የሚቀርቡ ጥሪዎችን በተመለከተ ለቀረበው ጥያቄ ተከታዩን መልሰዋል።
የሽግግር መንግስት እንዲቋቋም የሚፈልጉ አካላት ሊኖሩ ይችላሉ። ይሄ መንግስት ግን በህገ መንግስት የተቋቋመ መንግስት ነው። ህገ መንግስታዊ ስርዓቱን ተከትሎ በህዝብ ምርጫ የተቋቋመ መንግስት ነው። ስለዚህ በህዝብ ምርጫ የተቋቋመን መንግስት ከህዝብ ፍላጎት ውጭ፣ ከህገ መንግስታዊ አሰራር ውጭ ህገ ወጥ በሆነ መልክ ሌላ የሽግግር መንግስት ለመመስረት የሚፈልግ ሰው ካለ የተሳሳተ ነው ቦታ የሚለው። ስለዚህ እንደዚያም ያሉም ሰዎች ካሉ ወይም አካላት ካሉ በዚህ መልክ የተዘጋጀ ወይም ደግሞ በዚህ መልክ የሚፈልግ ህዝብም እንደሌለ ለዚህ የተዘጋጀ በአሁኑ ሰዓት መንግስትም እንደሌለ መግለጽ ተገቢ ይመስለኛል።
አሁን ካለው ሁኔታ አንጻር የአገሪቱ ጦር ስልጣን የሚቆጣጠርበት እድል ይኖር እንደሆነም ተጠይቀዋል ሚኒስትሩ። በኢትዮጵያ መፈንቅለ መንግስት የሚካሄድበት እድል እንደሌለ ነው ያብራሩት።
እቺ ሀገር በጦር ከሚገዛ አገዛዝ ከተገላገለች ከ26 ዓመት አካባቢ ሆኗታል። አሁን የምትደራደረው በህገ መንግስት የምትደራደረው ሰራዊታችን ከምን ጊዜውም በላይ በህገ መንግስቱ የታነጸ በህገ መንግስቱ የተቀረጸ ህዝባዊ ሰራዊት ነው። ስለዚህ ለህገ መንግስቱ መከበር በጽናት የሚቆም ነው። ለህገ መንግስታዊ ስርዓት መከበር በጽናት የሚቆም ነው። ስለዚህ በህገ መንግስቱ መሰረት ለተመረጠ ሲቪል አስተዳደር የሚገዛ ያንም የሚጠብቅ ነው። በፈንቅለ መንግስት የሚያካሄድ ሰራዊት የለንም እኛ ሀገር ላይ፣ በዚህ አመለካከት የተገነባም ሰራዊት የለንም። ስለዚህ ከዚህ አንጻር እንደዚህ አይነት ነገርም የለንም፣ በዚህ የሚታሰብም ነገር የለም። ስለዚህ ሊሆን የሚችለው ነገር ቢኖር የተፈጠረውን አለመረጋጋት የተፈጠረውን ሁከትና ብጥብጥ ወደ ነበረበት እንዲመለስ ግን በህገ መንግስቱና በአስቸኳይ ጊዜ አዋጁ መሰረት የተሰጠውን ተልእኮ ብቻ ነው የሚፈጽሙ፣ ለዚህም የሚገዛ ነው የሚሆኑ። ስለዚህ ይሄ በደንብ መወሰድ ያለበትና ከዛ ውጭ ሊሆን የሚችል ነገርም እንደሌለም እንደማይታሰብም ግልጽ መሆን ያለበት ይመስለኛል።
የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ በሰጡት መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎች ምላሽ ሰጥተዋል። የህዝብ ተወካዮች ምክር ቤት መቼ በአዋጁ ላይ እንደሚነጋገር ግን አላመለከቱም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ ቅንብር እናልፋለን። የብሔረ አማራ ዲሞክራሲያዊ ድርጅት ብአዴን ሊቀመንበሩንና ምክትል ሊቀመንበሩን አንስቶ በሌሎች ተክቷል ተብሎ በማኅበራዊ መገናኛዎች የተወራው እውነት አይደለም ሲሉ የአማራ ክልል የመንግሥት ኮሚዩኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሡ ጥላሁን ማምሻውን ለቪኦኤ ገልጸዋል። ጽዮን አግኝት አነጋግራቸዋለች።
አቶ ንጉሡ ጥላሁን የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ዳይሬክተር ኖት። ለቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁኝ። በእንግዲህ ማህበራዊ ሚዲያ ላይ በርካታ መረጃዎች ይሰራጫሉ። እነዚህ መረጃዎች በተለይ ከቅርብ ጊዜ ወዲህ ማህበራዊ ሚዲያ እንደ አንድ መገናኛ መድረክ ሆኖ እያገለገለ ነው እና በዛ በማህበራዊ ሚዲያ ላይ ብአዴን የክልሉን ፕሬዚዳንት አቶ ገዱ አንዳርጋቸውና ምክትሉን አቶ ደመቀ መኮንንን አንስቷል የሚሉ ዜናዎች የተሰራጩ ነው እና ይሄ ነገር ምን ያህል እውነት ነው? በዚህ ውይይት ላይ የተሰጡ የተደረጉ ውሳኔዎችና ለውጦች አሉ ወይ?
የብአዴን ግምገማና ውይይት እስካሁን ድረስ እየተካሄደ ነው። በዛሬና ነገንም ጨምሮ ስራ አስፈጻሚውም በሪስ ግለይስ መድረክ ላይ ነው ያለው። በግምገማ ላይ ከነገ በስተያ በማዕከላዊ ኮሚቴ ይሰበሰባል። ውይይቱ እና ግምገማው ገና በጅምር ነው ያለው። የተወሰነ ውሳኔ የለም። ክልላዊና ሀገራዊ ሁኔታ ላይ እየገመገመ ነው ያለው። እነዚህ የሚለቀቁት ወሬዎች በሙሉ ሀሰት ናቸው።
በዚህ ግምገማና ውይይቱ ምን ላይ ያተኮረ ነው? ግምገማው አመራሮቹን ነው? አጠቃላይ ሀገራዊ ሁኔታ ነው? እስቲ አትል ቢያንስ የተወሰኑትን አጀንዳዎችን ገሩን። ምን ላይ ትኩረት ያደረገ ነው? ምናልባት ትኩረት ከተደረገባቸው ነጥቦች እንደዚህ ያሉ ካሉና እንደው ሾልክ የወጡ መረጃዎች ከሆኑ በሚል ነው ይህን ጥያቄ ማነሳው።
እንግዲህ ግምገማው በኢህአዴግ ስራ አስፈጻሚ ኮሚቴ ግምገማ አካሂዶ አቅጣጫ ማስቀመጡ የሚታወስ ነው። በዚህ መሰረት ብሔራዊ ድርጅቶች ከራሳቸው ሀገራዊ ሁኔታ፣ ከራሳቸው ድርጅታዊ እና ክልላዊ ሁኔታ አኳያ ይገመግማሉ። በዚህ መሰረት አቅጣጫዎች ያስቀምጣሉ፣ ውሳኔዎች ይወስናሉ። ስለዚህ እነዚህ ደግሞ አቅጣጫዎች እና ውሳኔዎች ባዶ ነገር አይደለም የሚገመግሙት። ግምገማቸው ክልላዊ ሁኔታ እንዴት ተመራ ነው፣ ችግሮች የተፈጠሩ ችግሮች በምን መልኩ ሊፈቱ ይገባል፣ እንዴትስ ተፈጠሩ፣ እነዚህን ይገመግማሉ። ከአመራር ግምገማ የሚነጠሉ አይደለም። ነገር ግን አሁን ባለበት ሁኔታ የትኛውንም አመራር የሚመለከት አንዳችም ውሳኔ አልተላለፈም።
በጣም አመሰግናለሁ አቶ ንጉሱ፣ ጊዜ ስጥልን። እንግዲህ እየተከታተልን በቀጣይ ዘገባችን እናቀርባለን። መልካም ምሽት።
አመሰግናለሁ።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ።
አሁን አንድ ማስታወቂያ አለን። ሰለሞን፣ አንድ ማስታወቂያ አለን። ሳይፎን ከቪኦኤ በነጻ ሳይፎን በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንዲህ ነው።
በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን 3 ዶት ኮም ኢሜይል ይላኩ። እደግመዋለሁኝ። መልካም ዜና እንዲህ ነው የሚጻፈው፣ አንድ ቃል ነው። MELKAMZENA ሳይፎን 3 እንዲህ ነው የሚጻፈው፣ PSIPHON 3 ቁጥር ዶት ኮም። እደግመዋለሁኝ። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን 3 ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርስዎታል። የደረሰዎትን ሳይፎን አንድሮይድ ዶት ኤፒኬ ፋይል ያወርዱትና ወይም ዳውንሎድ ያድርጉና ወደ አንድሮይድ ስልኮ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አምሃሪክ ወይም ቪኦኤ አማርኛ፣ ቢሹም ወደ ሌላ ማንኛውም ማኅበራዊ መገናኛ ወይም ወደ ማንኛውም ዌብሳይት ገብተው የሚፈልጉትን ያገኙ። ክቡራትና ክቡራን አድማጮቻችን በ19ና በ25 ሜትር ባንድ እየተላለፈላችሁ ያለውን ዝግጅት ነው እየተከታተላችሁ ያላችሁት።
ከበዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን።
ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ24 ደቂቃ ነው።
ፕሮዲውሰሩ ንጉሡ ታምሬ ነው። ቴክኒሽያን ሲድራክ ፍራንክሊን፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። የምናስተናግዳችሁ ሶሎሞን አባተና
ጽዮን ግርማንን። አሁን ከስልክ አስተያየቶቻችሁ በጥቂቱ እናስደምጣችሁ።
ስልቢዎች ስል መልእክቴን አስተላልፉልኝ። አንድ ነገር እኔ ከሚገባው በላይ ሲራገብ በጣም እጅ ይችላል። ኃይለማርያም ጠቅላይ ሚኒስትር የሚለውን ስሙን ተሸከመው እንጂ ድሮንም እዚህ ግባ የሚባል ስልጣን አልነበረው። ስለዚህ የእርሱ መነሳት ለውጥ ያመጣሉ እያለ ይልቁን ሰያኔ ኤችአር 128 ለማስቀረት ለውጥ እያረቁ ነው ጊዜ ስጥ ብላ ምዕራባውያን ለማታለል ያደረገችው የመሰሪነት ተግባር ምን ይመስል? እኔ ህዝቡ ከወያኔ ጋር 27 ዓመት ሲሸውደን ሲዋሸን ሲያታልል የኖረውን እንዴት መረዳት ያቅተናል? በፍጹም እኔ ወያኔዎች በስልጣን እስካሉ ድረስ እንደ እውነት አለፈው ስህተታቸው ተምረው እውነተኛ ለውጥ ያመጣሉ ብዬ በፍጹም አልጠብቅም። የኢትዮጵያ ህዝብ ይልቁንስ ሳይታለል ትግሉ አጠናክሮ ቢቀጥል ጥሩ ነው ባይ ነኝ። አመሰግናለሁ።
ትናንትና ሁለት አቶ ሰለሞን ዶክተር ነገሪ ለይም ጫው ያቀረቡትን ጥያቄ በተመለከተ ነው። የሚገርመው የጋዜጠኝነትን የሙያ ባህሪ ያስተከተለ መልስ ሲሰጡ ተገንዝቤ ያለው እና ይሄ በጣም የሚገርም ነው። ኢህአዴጋዊ የፖለቲካ አወቃቀር እና የጋዜጠኝነት ሙያቸውን ነው በተግባር ያሳዩት እና ከአንድ ሚኒስትር የማይጠበቅ መልስ ጋዜጠኛ የሚያቀርባ ጥያቄ ስተው ሌላ ሲመልሱ ያየ ነው። በዛ ላይ ደግሞ ጋዜጠኛ ነበርኩኝ ብሎ መናገራቸው በጣም የሚያሳፍር
እውነት ለመናገር አቶ ኃይለማርያም ደሳለኝ በግምገማ ተገምግመው ነው እሳቸውን የለቀቁ ወይስ በራሳቸው ፈቃድ ነው? ምክንያቱም እውነቱን ተናግሮ መሸበት ማደር መልካም ነው። ተሳስቼ ነበር፣ እንደዚህ መምራት አልቻልኩም፣ ይሄ ችግር ተፈጥሯልና ይቅርታ ብለው የኢትዮጵያን ሕዝብ ስልጣናቸውን ቢለቁ የበለጠ ክብራቸውን ከፍ ያደርገዋል እንጂ ዝቅም ያደርገው አይደለም። ስለዚህ በግለሰብ ፈቃድ እና ፍላጎት ብቻ ስልጣን መልቀቅ መያዝ ካለ ይሄ የኢህአዴግን የፖለቲካ ባህሪ ትንሽ የሚገልጽ ሆኖ አልተገኘም እና ይህን ነገር ማብራሪያ ለማለት ነው። በተረፈ ነገሩ ዋናው ለሀገራችን በጎ ነገር ያሰማን፣ በጎ ነገር እንመኛለን። እሳቸውን በክፉ ለማየት አይደለም። ለኢትዮጵያ ሲባል ሁላችንም በአንድ ልብ ተግባብተን አንድ ልማት ለአንድ ሰላም እንድንደርስ እግዚአብሔር ይርዳን። ዞሮ ባቤል እግዚአብሔር ይስጥልኝ።
ትናንትና ኢህአዴግ አገዛዝ ዋናው ቀንደኛው ፓርቲ የትግራይ ህዝቦች ነጻ አውጪ ግንባር የሚባለው ያስቀመጣቸው አቶ ኃይለማርያም ደሳለኝ ስራዬን በገዛ ፍቃዴ ለቅቄያለሁ ምን እንደምንለው እግዜር ነው የሚያውቀው። ግን ሀሳቡ ምንድን ነው? የማዘናጊያ ቴክኒክ ነው ብለን የምንወስደው። ባለፈው የዛሬ አንድ 6-8 ወር አካባቢ ካቢኔት እንቀይራለን አሉ። ካቢኔት ሹም ሽር ተደርጎ ያው እንደሚታወቀው ኢትዮጵያ ስቴት ኦፍ ኢመርጀንሲ ነበረች። አሁንም ደግሞ የሚደረገው የማስፈራሪያና የመሸወጃ ቴክኒኮች ጊዜ ያለፈባቸውና ያበቁ ናቸው።
ክቡራትና ክቡራን አድማጮች እንደዚሁም በፌስቡክ ላይ ብዙ ንግግሮች ሰሞኑን እየተካሄዱ ናቸው። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ማቅረብ ጋር ተያይዞ ከተነጋገራችኋቸው ከተለዋወጣችሁ ሐሳቦች ጥቂቱን ቀጥሎ እናሰማችኋለን። ዘመነ ፍስሐ ነኝ ያሉ ተሳታፊ እንዲህ አሉ።
ይህ ሁሉ ዝባዝንኬ የልጅ ጨዋታ ነው። እውነታው ወያኔ ውጥረቱን ለማርገብ ሌላ አሻንጉሊት ሊያስቀምጥ ነው። እኚህ ሰው እንኳን ከእስር ነፃ ወጡ። ጀግና አካሉ ይታሰራል እንጂ የአእምሮ እስረኛ አይሆንም። እኚህ ሰው የአእምሮ እስረኛ ናቸው፣ ወያኔ ያዘዛቸውን ብቻ የሚፈጽሙ። ዛሬ ትዕዛዝ ከመፈጸም ሌላ ምንም ማድረግ የማይችሉ ናቸው። ስለዚህ ለቀቁ የሚባል ስልጣን አልነበራቸውም።
ተከታዩ አስተያየት ደግሞ የጃይሚን ከባላገር ነው።
ፈጣሪ ሆይ ህዝቡን በቅንነት መምራት የሚችል መሪ ስጠን ይላል።
ቢተው በላይ ነኝ ያሉ ተሳታፊ ደግሞ እንዲህ ሲሉ ጻፉ።
ጉልቻ ቢለዋወጥ ወጥ አያጣፍጥም እንደተባለው ስር ነቀል ለውጥ ነው የሚያስፈልገው።
ተከታዩ ደግሞ የግሩም ታደሰ አስተያየት ነው።
እንደኔ ጠቅላይ ሚኒስትሩ ቀድሞውንም ምንም የመወሰን ስልጣን አልነበራቸውም። ሆኖም ግን sultaan መልቀቃቸው በድብቅ ይሰራ የነበረውን ኃይል አደባባይ ሊወጣ ላይ አደባባይ ላይ እንዲወጣ አድርጓል። ይህም ኃይል ጉልበት ተጠቅሞ ስርዓቱን ለማስቀጠል ስለሚሻ ሀገሪቱን ወደ ከፋ ብጥብጥ የሚወስዳት ይመስለኛል። አቶ ሽፈራው ሽጉጤ በትላንትናው መግለጫቸው እንደገለጹት ከሆነ ተተኪው ጠቅላይ ሚኒስትር ከኢሃዲግ እንደሚሆን በማያሻማ ሁኔታ ገልጿል። ይህ ህዝቡ ያነሳውን ጥያቄ ይመልሳል ብዬ አላምንም።
እስቲ በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስልጣን መልቀቂያ ላይ ካሌብ ክንፈ ሚካኤል ካሉት ደግሞ ቀንጨባር ገና ሰማችሁ።
ከጠቅላይ ሚኒስትሩ በላይ ያሉ አጠቃላይ ሚኒስትሮች ስልጣን ይልቀቁ። ድሮም ቢሆን ጠቅላይ ሚኒስትሩ ያደባባይ እንጂ እውነተኛ ባለስልጣን አልነበሩም። እርሳቸው የሚለቁት ስልጣን ቢኖር መጠሪያውን ብቻ ነው። አማናዊ ጠቅላይ ሚኒስትሮቹ ሌሎች ናቸው። ጠቅላይ ሚኒስትር ብቻ ሳይሆኑ አጠቃላይ ሆነው ሀገርን የሚያንከላውሱ ነርሱ ከጀርባ አሉ። መውረድ ያለባቸው ነርሱ እንጂ ኃይለ ማርያም ደሳለኝማ ራሳቸው ከእስር እንደተፈቱ ይወቁት። ቀድሞ ያልነበረን ስልጣን ለቀቁ ማለት እንደምን ይቻላል? ለሀገር የሚበጀው መፍትሄ ከተፈለገ አሁንም አያያዙ ጉልቻ በመለዋወጥ ወጡን ለማጣፈጥ ከመድከም ከፍ ሊል ይገባዋል። ሰው ባለባት አገር ሰው አልባ መሆን አይገባንም።
ካሌብ አስተያየታቸውን ይቀጥላሉ። ሌሎችም በጣም በጣም ብዙ የሐሳብ ማንሸራሸሪያ ቃላት ሰፍረዋል። ተከታተሏቸው። በፌስቡክ አብራችሁን ቆዩ። ከዚህ ያስተያየታችሁ ክፍለ ጊዜ ከመውጣታችን በፊት ግን ትናንትና በተጣለው ያስቸኳይ ጊዜ አዋጅ ላይ በዚሁ በፌስቡክ ገጻችን ከተንሸራሸሩት አስተያየቶች አንዱን ወይም ሁለቱን ነካነካ እናድርጋቸው። እስቲ ያስቸኳይ ጊዜ አዋጁ ዓላማ አንድና አንድ ነው። ትንሽ ጎደል ያለውን የቃሊቲና የቂሊንጦ እስር ቤት ባስቸኳይ መሙላት ነው። ይህ ግን ሁሉንም ትግል ጫፍ ያደርሰው እንደሆነ እንጂ አንድም ለውጥ በሀገሪቱ ላይ አይፈጥርም። የብሔራዊ ደህንነት ዋና ኮማንድ እኮ ተቋቁሞ ሥራ ጀምሮ ነበር፣ ግን ሳምንት ሳይሞላው ነው በመላ ሀገሪቱ ተቃውሞ የተቀጣጠለው። አሁንም ያው ነው። ያው የአዋጁ ትልቁ ጥቅሙ የሚቆራረጠውን የኢንተርኔትና የሞባይል አገልግሎት ሙሉ ለሙሉ እንዲቋረጥ ማድረግ መቻሉ ብቻ ነው። አበበ ይተፋ ናቸው ይህንን ያሉት። ሌሎችም በርከት ያሉ አስተያየቶች አሉን። በፌስቡክ ገጻችን አት ቪኦኤ አምሃሪክ አብራችሁን ቆዩ፣ ተከታተሉን፣ አስተያየቶቻችሁን አንሸራሽሩ። ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን፣ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። ክቡራትና ክቡራን አድማጮች፣ ሳይፎን ቪኦኤ በነጻ አዘጋጅቶላችኋል። ሳይፎንን ከኢንተርኔት ዳውንሎድ አድርጋችሁ መጠቀማችሁን አትዘንጉ። የዘወትር አገልግሎታችንን ለማቀላጠፍና ለእናንተ ያለ ችግር ለማድረስ ጥረታችንን እንቀጥላለን። አጠር አጠር ያለ ዜና እናሰማችሁ። አሁን የአስቸኳይ ጊዜ አዋጁ ለስድስት ወራት ተግባራዊ እንደሚደረግ የኢትዮጵያ የመከላከያ ሚኒስትር ሲራጅ ፈጌሳ ገለጹ። አዋጁ ለመጪዎቹ ስድስት ወራት ተግባራዊ ሆኖ የሚቆየው በ15 ቀናት ጊዜ ውስጥ ለሕዝብ ተወካዮች ምክር ቤት ቀርቦ ከጸደቀ በኋላ እንደሚሆንና አካባቢዎች ላይ ተግባራዊ እንደሚደረግ ሚኒስትሩ ዛሬ ለጋዜጠኞች በሰጡት ማብራሪያ አመልክተዋል። መግለጫው ከብሔራዊ የደህንነት ምክር ቤት የተሰጠ መግለጫ ሲሆን የሰጡት ደግሞ የመከላከያ ሚኒስትሩና የብሔራዊው የደህንነት ምክር ቤት ጽሕፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። አዋጁን የሚያስፈጽም አዲስ ኮማንድ ፖስት እንደሚቋቋም ሚኒስትሩ የተናገሩ ሲሆን ሲሆን ሰብሳቢው የሚሆኑትም ራሳቸው የመከላከያ ሚኒስትሩ እንደሆኑ ታውቋል። በአዋጁ የተጣሉ ክልከላዎች ማንኛውንም ሁከትና ብጥብጥ ማድረግ፣ በሕዝቦች መካከል መጠራጠርንና መቃቃርን የሚፈጥር ይፋዊም ሆነ ድብቅ ቅስቀሳ ማድረግ፣ ጽሑፍ ማዘጋጀትና አትሞ ማሰራጨት፣ ትዕይንተ ሕዝብ ማሳየት፣ በምልክት መግለጽ ወይም መልእክትን በማንኛውም ሌላ መንገድ ይፋ ማድረግ መሆናቸውን የመከላከያ ሚኒስትሩ አስታውቀዋል። የተቋቋመው ኮማንድ ፖስት አስፈላጊ ነው ብሎ ሲያምን ማንኛውም የመገናኛ ዘዴ ሊዘጋ ወይም ደግሞ እንዲቋረጥ ሊያደርግ ይችላል። የአደባባይ ሰልፍ ማደራጀትና በቡድን ሆኖ መንቀሳቀስን ይከለክላል ብለዋል አቶ ሲራጅ ፈጌሳ። በሌላ በኩል ደግሞ መሰብሰብና ሐሳብን መግለጽን መከልከልን ጨምሮ በመሰረታዊ መብቶች ላይ ክልከላ የጣለውን የአስቸኳይ ጊዜ አዋጅ ለመደንገግ የኢትዮጵያ መንግስት በወሰደው ውሳኔ በብርቱ እንደማይስማማ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታውቋል። ሁከትና የሰው ሕይወት የጠፋባቸውን አጋጣሚዎች የምንረዳና የኢትዮጵያ መንግስትም ያሉትን ስጋቶች የምንጋራ ብንሆንም መልሱ ግን ነጻነትን ማሳነስ ሳይሆን ማብዛት እንደሆነ በብርቱ እናምናለን ብሏል የኤምባሲው መግለጫ።
ውይይት በቅርቡ ከእስር ከተፈቱት ጋር
ተከታዩ ዝግጅታችን ከትናንት በስቲያ ረቡዕ የካቲት 7 2010 ዓመተ ምህረት ከእስር ከተለቀቁት መካከል ጋዜጠኛ፣ የተቃዋሚ ፓርቲና የሃይማኖት መሪዎች ውይይት ነው። ጋዜጠኛ እስክንድር ነጋ፣ አቶ በቀለ ገርባ፣ ኡስታዝ አህመዲን ጀበልና አቶ አንዱ ዓለም አራጌ በትናንትናው ዕለት በቪኦኤ አምሃሪክ የፌስቡክ ገጻችን ላይ እንግዶቻችን ነበሩ። በውይይቱ ትናንት ስለተደነገገው የአስቸኳይ ጊዜ አዋጅ የተወያዩትን ለዛሬ ይዘን ቀርበናል። ጽዮን ግርማና ሄኖክ ሰማግዜር ከተሳታፊዎች የተነሱ ጥያቄዎችን ጨምረው አወያይተዋቸዋል።
በዛሬው ዝግጅት በቅርቡ ከእስር ከተፈቱት ጋዜጠኞች እስክንድር ነጋ፣ ከተቃዋሚ ፖለቲካ መሪዎች የኦፌኮ መድረኩን አቶ በቀለ ገርባ፣ የአንድነት ለዲሞክራሲና ለፍትህ ምክትል ሊቀመንበር አቶ አንዱ ዓለም አራጌና የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ ኡስታዝ አህመዲን ጀበል።
በዛሬው ዝግጅት እንግዲህ በቀጥታ ፌስቡክ አት ቪኦኤ አማሪክ ላይ ከእናንተ የሚወያዩበት ርዕስ ወቅታዊ የኢትዮጵያ ጉዳዮችና የእስር ቤት ይዞታዎቻቸው ላይ ይሆናል።
አንዳንድ ዘገባዎቻችን እንደተረዳ ነው ሀቆችን እናስጨብጣችሁ። ታህሳስ 25 የኢትዮጵያ መንግስት እስረኞችን እንደሚፈታ አስታወቀ። በመጀመሪያ ዙር የእስር ጊዜያቸውን የጨረሱ በአመክሮ ተፈቱ። ቀጥሎ የተፈቱት ደግሞ ክሳቸው ተቋርጦና በይቅርታ ነው። በዚህ ውስጥ 746 እስረኞች እንደሚፈቱ ተገልጿል። አማራና ኦሮሚያ ክልል 4000 የሚጠጉ እንደሚፈቱ በየፊናቸው አስታውቀዋል። ዛሬ ደግሞ የአማራ ክልል የ224 እስረኞችን ክስ ማቋረጡን አስታውቋል። ሁሉም ሲደመር የኢትዮጵያ መንግስት እንደሚለቃቸው የተገለጹት 5000 ገደማ ይሆናሉ። ከእስር የተለቀቁትን አብዛኞቹን እስረኞች ስናነጋግራቸው ከተፈቱት ይልቅ የታሰሩት በቁጥር እንደሚበልጡ ይናገራሉ።
አሁን ወደ ውይይታችን እንለፍ። መቼም ጋዜጠኛ ስለሆንን ወገንተኝነት ይሰማንና ጋዜጠኛ እናስቀድም። እስክንድር ነጋ፣ እንኳን ከቤተሰብ ጋር ከረጅም እስር በኋላ ነው የወጣኸውና እንኳን ከእስር ቤት ወጥተህ ከቤተሰብ ጋር ለመሆን አበቃ።
አመሰግናለሁ።
እንግዲህ ለአድማጮቻችን ብዙዎቻችሁ የምታውቁት ነው የእስክንድርና የውብሸት ታዬ መፈታት አስመልክቶ በኒውዮርክ መሰረቱን ያደረገው የጋዜጠኞች ተሟጋች ቡድን የሰጠውን መግለጫ እናሳያችሁ። ቀድሞውኑ መታሰር የማይገባቸው በጣም አሳፋሪ የፍትህ ግፍ የተፈጸመባቸው ጋዜጠኞች ናቸው ሲሉ ነው የአፍሪካ መረጃ አጠናቃሪ በሲፒጄ አንጀላ ኩንተል የገለጹት።
እኔ ደግሞ ሌላ እንግዳ ላስተዋውቅ። አቶ በቀለ ገርባ የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር ናቸው። እንኳን ከተደጋጋሚ እስር ወጡ። አቶ በቀለ ገርባ ጥሪያችንን አክብረው በመገኘቱም እናመሰግናለን።
ሌላኛው እንግዳችን ኡስታዝ አህመዲን ጀበል የሃይማኖት መብት ተከራካሪ ናቸው። የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ ውስጥ በአባልነትና በመሪነት የሰሩ ናቸው። እንኳን ደስ ያለው እርሶም ስለተፈቱ።
የአቶ በቀለ ገርባን ድምጽ ግን አልሰማንም።
አሉ አቶ በቀለ?
አመሰግናለሁ።
መልካም
አለው። አመሰግናለሁ።
አቶ አንዱ ዓለም አራጌ በቅንጅትና በአንድነት ፓርቲዎች ከአባልነት እስከ አመራርነት ያገለገሉ ናቸው። እሳቸውም ከሁለተኛ እስር በቅርቡ ነው የተፈቱት። እንኳን ደስ አሎት አቶ አንዱ ዓለም።
እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አድማጮችንም እናንተንም ሰላምታ አቀርባለሁ።
እናመሰግናለን። እንደምን አለ አንዱ ዓለም? እንደምን አሉ? እንግዲህ እርሶና እንቱታው በጣም ይምታታብናል። በግል ስለምንተዋወቅ ከብዙዎቻችን ጋር አብረንም ስለሰራን አስቀድመን ይቅርታን ጠይቅና እንደተሰማን እንነጋገራለን። እንግዲህ
አዎ፣ እንግዲህ እንደዚህ አይነት ችግር ከተፈጠረ እንደተሰማን በሚለው እንያዘውና እንኳን ደህና መጣ የመጣችሁላችሁንም የዛሬው ውይይታችን በፍጥነት በሚለዋወጡ የሀገሪቱ ሁኔታዎችና ውሳኔዎች የተነሳ ከትኩስ ዜናን ጀምር። የኢትዮጵያ መንግስት ያስቸኳይ ጊዜ አውጇል።
ይህንን ያስቸኳይ ጊዜ አዋጅ አቶ በቀለ ገርባ ወደ እርሶ ነው የምመጣው። እንዴት ነው የሚመለከቱት?
በጣም አመሰግናለሁ። በመጀመሪያ ደረጃ ወንድሞቼ እንኳን ተፈታችሁ፣ እንዴት ናችሁ? እንዴት ሰነበታችሁ? እንዲህ ህይወት እንዴት ነበር ለማለት እፈልጋለሁ። ምክንያቱም በአካል አልተገኘንም። ከዛ ቀጥሎ በዛሬው አዋጅ ላይ አስተያየት ለመስጠት አዋጁን በጥሞና እንኳን አልተከታተልኩትም። ምክንያቱም በጣም እንግዶች ቤቴ ነበሩ እና ያንን ስማሳበት በነበረብኝ ሰዓት ነበረ የታወጀው እና ይመጣል ብዬ ያልጠበቅኩት ነበረ። ነገር ግን ማለት የሚችለው በዚህ ሰዓት አገሪቱ ውስጥ ምን አይነት ሁኔታ ተፈጥሮ እንዳለ ብዙ ሰው ያውቃል። ይሄም ደግሞ ከመንግስት እንዝላልነት ሳይሆን አውቆ ዝም በማለት ወይንም ደግሞ በቀደመ ሁኔታ መግዛት ባይችልም፣ ነገር ግን ሁኔታዎችን ከሁኔታዎች ጋር እንኳን በመጠኑ መራመድ የራሱን ቃል እንኳን ማክበር ባልቻለበት ሁኔታ ውስጥ አንዳንድ ቦታዎች ትንሽ አስጊ የሚመስሉ ሁኔታዎች እየተከሰቱ በመሆናቸው የታወጀ አዋጅ ይመስለኛል። አዋጅ ይሁን እንጂ በሌላ ጊዜም ቢሆን አገሪቱ ዲሞክራሲ በሰፊ የሰፈነባት የሚመስል ውጪ ሲነገር ያንን የሚመስል በውስጥ የምንኖር ሰዎች ግን አገሪቱ እጅግ በጣም አፋኝ ከሚባሉ ሀገሮች ውስጥ የምትመደብ መሆኗ ይታወቃል። ስለዚህ ቀድሞውንም አይታወጅ እንጂ የፖለቲካ ፓርቲዎች እንደልባቸው የማይንቀሳቀሱባት፣ ሰዎች እንደልባቸው ሀሳባቸውን የማይገልጹባት፣ ቀድሞውንም እንደ ልብ መደራጀትም ሆነ ዲሞክራሲያዊ የሚባሉ መብቶች ሙሉ በሙሉ ሊባል በሚችል ደረጃ የታገደባት አገር እንደነበረች ይታወቃል። ስለዚህ ዛሬ መታወጁ ምንም ብዙም አዲስ ነገር የለው። ምናልባት አዲስ የሚያደርገው ኦሮሚያ አካባቢ አንዳንድ የምናያቸው ጉዳዮች አሉ። ከበፊቱ የተለየ በተለይም ከአንድ አመት ወዲህ አንዳንድ እንቅስቃሴዎች ይታያሉ። ለቀቅ የተደረጉ ነገሮች አሉ። ይህም ደግሞ ከፌዴራል መንግስቱ ላይ ካለው መንግስት ማለት ነው ቁጥጥር ውጪ ትንሽ ክልሉ ራሱ በራሱ መንገድ ያስኬደው ያለ ስለሚመስል ይሄ ነገር በጣም የሚያሳስበው በተለይም ደግሞ በዚህ ጉዳይ ላይ የብዙዎቹ ማዕከላዊ መንግስት ውስጥ ወይም ፌዴራላዊ መንግስቱን የያዙ አካላት ላይ አንዳንድ ጥቅማቸውን የሚያጎልባቸው አንዳንድ ነገሮች እንዳሉ የሚያስመስል ብዙ ነገር በመኖሩ ይህን ነገር ባጭሩ መቅጨት አለብን የሚል ሀሳብ ያለው ሁሉ ይመስለኛል። ስለዚህ አሁን የአስቸኳይ ጊዜ አዋጅ የሚባለው እንደኛ ነገር ብዙ ተመክሮበት የተደረገ ነገርም አይመስለኝም። ነገ ወይም ተነጎዳ ወደ ፓርላማ በሚቀርቡበት ጊዜም ይህ ያልፋል የሚል እምነትም አይኖርኝም። ምክንያቱም ይሄ የሁሉንም ፓርቲዎች ይሁንታ ያገኛል ተብሎ ቢታሰብ አይደለም። ለምሳሌ እንደ ኦሮሚያ ክልል አካባቢ አሁን ከማያቸው እና ከሚገነዘባቸው ነገሮች ይህንም ያጸድቁታል ወይም ይቀበሉታል የሚል እምነት አየለኝም። ስለዚህ አንዳንድ የሚባሉ ቦታዎች ያው የታወቁ ናቸው። አማራና ኦሮሚያ ክልል አካባቢ ነው አንዳንድ እንቅስቃሴዎች ያሉት። ህዝቦች ታፍነው ለብዙ ጊዜ ታፍነው ይሄ አፈና ከምን ጊዜ የበለጠ አንቅስቃሴ የተነሱበት ወቅት ስለሆነ ይህንን ነገር መቆጣጠር ወይንም እንደ ቀድሞ መግዛት የሚቻል እየመሰለ በዚህ መንገድ ዝም ለማሰኘት ጥረት እየተደረገ ያለ ይመስለኛል። ነገር ግን ብዙም ውጤት ያገኛል የሚል እምነት ግን የለኝም።
አቶ በቀለ ገርባ እናመሰግናለን። እንግዲህ ወደ ኋላ ላይ ደግሞ እንመጣበታለን። እስቲ ወደ ጋዜጠኛ እስክንድር ነጋ እንሂድ። እስክንድር እንግዲህ በእስር ላይ ያላችሁም አስቸኳይ ጊዜ አዋጅ ታውጆ ነበር። ለአስር ወር የቆየ የአስቸኳይ ጊዜ አዋጅ ነበር። አሁን ስትወጡ ደግሞ አስቸኳይ ጊዜ አዋጅ ታውጇል እና እዚህ ላይ እንደው ያለህ አስተያየት ምንድን ነው?
አመሰግናለሁ። ሲሆን የአስቸኳይ ጊዜ አዋጅ ለመንግስት የአጭር ጊዜ ፎታ ይሰጠዋል ብዬ ገምታለሁ። ይህ ፎታ ግን ወዲያው በጣም ፈጣን በሆነ የፖለቲካ መፍትሄ ካልታገዘ ዘለቄታ አይኖረውም። እንደውም በተቃራኒው ለሕዝብና ለሀገር ትልቅ አደጋ፣ ትልቅ ፍንዳታ በውስጡ ያመቀ ያፈነ ነው የሚሆነው። ስለዚህ ይቺ በአጭር ጊዜ የምትገኘው ፎይታ መንግስትን እንዳታዘናጋ፣ ገዥውን ፓርቲ ኢህአዴግ እንዳታዘናጋ በጣም ጥንቃቄ ያስፈልጋል። የችግሮቹ ምንጭ የጸጥታ ችግር አይደለም። የችግሮቹ ምንጭ ፖለቲካ ጥያቄ፣ የዲሞክራሲ ግጭቶችን ሀገሪቱ ውስጥ ያለውን አለመረጋጋት እልባት መስጠት የሚቻለው ወደ ዲሞክራሲያዊ ስርዓት ሰላማዊ የሆነ ሽግግር ሲሆን፣ ስለዚህ ኢህአዴግ ማተኮር ያለበት
የሚያገኘው ጊዜያዊ እፎይታ ሳይሆን ሀገሪቱ በሰላማዊ መንገድ በዲሞክራሲያዊ ስርዓት የሚሸጋገርበትም መንገድ በማመቻቸት ላይ ነው። ይህ ደግሞ
እልባት ለመስጠት ትልቅ ጥበብና ትልቅ ጥበብ አይጠይቅም፣ ትልቅ እንቆቅልሽም አይደለም። ሌሎች ሀገሮች በእንደዚህ አይነት ችግር ውስጥ አልፈው እንዴት በሰላማዊ መንገድ እንዴት በተረጋጋ መንገድ እንደፈቱት አይተናል። እነሱ የሄዱት እነሱ በጠረጉልን መንገድ መጓዝ ነው የሚጠይቀው። ለዚህ ጥሩ ምሳሌ የምትሆነን ደቡብ አፍሪካ ነች። ደቡብ አፍሪካ ውስጥ እንደዚህ ተመሳሳይ የሆነ ችግር መሬት ላይ በጣም አስቸጋሪ ሁኔታ ተፈጥሮ ናሽናል ፓርቲ ስልጣን ለነበረበት ጊዜ በአፓርታይድ ዘመን የነበረውን አለመረጋጋት ከምንጩ ማድረግ የቻለው ኤኤንሲ ያን ጊዜ ሽብርተኛ ብሎ ከፈረጀው ኤኤንሲ ፓርቲ ጋር የናሽናል ፓርቲ መደራደር ሲጀምር ነው። ስለዚህ ኢትዮጵያም አሁን ኢትዮጵያ ውስጥ ያለውን ችግር ከምንጩ ለማድረግ ኢህአደግ በህጋዊ መድረኩ ላይ ካሉ ፓርቲዎች ጋር የጀመረውን ድርድር አስፍቶ ኢትዮጵያ ውስጥ ካሉ ሁሉም የፖለቲካ ድርጅቶች ጋር በህጋዊ መድረኩ ሆነ ከህጋዊ መድረኩ ውጭ ካሉ የፖለቲካ ድርጅቶች ጋር በጠረጴዛ ዙሪያ ድርድር ሲጀምር ነው ወደ መፍትሄ መሄድ የምንችለው እና ከዚያ መንገድ ኢህአደግ የአስተሳሰብ አብዮት አድርጎ የአስተሳሰብ ለውጥ አድርጎ ወደዚያ መንገድ ቢገባ ለሁላችን፣ ለሀገራችን፣ ለሰላማችን፣ ለአንድነቱ ጠቃሚ ነገር ይገኛል እያምናለሁ።
እናመሰግናለን። እንግዲህ እስክንድር፣ ቀጣዩን እንግዳችንን ደግሞ እስቲ ሄኖክ።
አዎ፣ መልካም። ወደ አቶ አንዷለም አራጌ እንለፍ። አቶ አንዷለም፣ በእስር ቤት በቆየህበት ጊዜ መጽሐፍ የሚያሳተምክበት ነው። ሰላማዊ ትግሉን ህዝቡ በሰላም እንዴት መታገል እንዳለበት አንተም ህይወትህን ለዚህ ለምታስበው አላማ ረጅም ጊዜ ወስደ የታገልክበት ጉዳይ ስለሆነ በኢትዮጵያ አሁን ከእስር ስትወጣ በምትመለከተው ነባራዊ ሁኔታ እንዴት ነው ማስቀጠል የሚቻለው ሰላማዊ ትግልን በሀገሪቱ?
እግዚአብሔር ያክብርልኝ። በድጋሚ እንግዲህ ይሄ አሁን ያለው ግብግብ አሁን የተጀመረ አይደለም። ከነ ጄኔራል መንግስቱ ንዋይ እንቅስቃሴ ጀምሮ በአገዛዝና በኢትዮጵያ ህዝብ መካከል ሲደረግ የነበረ የሉዓላዊነት ስልጣን ጥያቄ ነው። በአንድ ወገን ህዝቡ ሉዓላዊነት ስልጣኔን ይገባኛል ይላል፣ በሌላ ወገን ደግሞ ስልጣኑን ይዞ የመቀጠል ፍላጎት አለና ያ ግብግብ ወይንም የዲሞክራሲ የመወለድ ጭንቅ ነው። እንደተነሳው የሰላማዊ ትግልም ደግሞ አሁን የጀመርነው ሳይሆን በአብዮቱ ጊዜ ወይም ከዚያ በፊት በነበረው የተማሪዎች እንቅስቃሴ ለረጅም ዓመታት በጣም ጥሩ የሚባል የሰላማዊ ትግል እንቅስቃሴ የተደረገበትን ሁኔታ እናስተውላለን። ነገር ግን ደግሞ ልክ ከአሁኑ አዋጅ ጋር የሚመሳሰል በደርግ በ1967 ያስነበበ እንደዚህ አይነት አስተያየት የሰጠ ይህን ያክል ነገር ይፈረድበታል የተባለ የህዝቡን ፖፑላር ሴንቲመንት የማፈን ነገር ተጀመረ እና ያ የዲሞክራሲ ጭንቅ የመወለድ ጭንቅ አሁን ድረስ ተጥሎ በዛ ሂደት ውስጥ እንገኛለን። አሁንም የዚህ አስቸኳይ ጊዜ አዋጅ መፍትሄ አይሆንም። በተለይ ደግሞ ፖፑላር ሴንቲመንቱን ለማፈን ከሆነ ወደ ማንፈልገው አዘቅት ይወስደናል እና አሁን የተሻለው ነገር የሚመስለኝ ከጊዜው ጋር የሚመጥን አመራር፣ ከጊዜው ጋር የሚመጥን አስተሳሰብ ያስፈልገናል። በየሀገሩ በየዘመኑ ሁኔታዎች ይቀየራሉ። ለዛ የሚመጥን አስተሳሰብ፣ ለዛ የሚመጥን አሰራር፣ ለዛ የሚመጥን ስልት ያስፈልጋል። ያንን ይዞ መቅረብ ነው የሚያስፈልገው እንጂ በአዋጅ የህዝብን የሰላማዊ ትግል እንቅስቃሴ ለማፈን መሞከሩ የሚያዋጣ ነገር አይደለም። ምናልባትም ደግሞ ወደማንፈልገውና ወደምንፈራው ወደ ሌላ ጽንፍ ሊወስደን ይችላል እንጂ መፍትሄ ሊሆን አይችልም። ሰላማዊ ትግል በጣም ሁነኛ አውራ ጎዳና ነው። ስለዚህ ወደምንፈልገው ዘመን ወደምንፈልገው ምዕራፍ ለመሸጋገር ሰላማዊ ትግል ያስፈልገናል። ሰላማዊ ትግል በፍቅር መሰረት ላይ የሚደረግ ትግል ነው። ፍርሃትን ቀብሮ በዛ መሰረት ላይ ነው መታገል የሚቻለው። አሁን በህዝቡና በአገዛዙ መካከል ያለው ችግር እስካሁን የነበረው ፍርሃት ነው። አገዛዙ ያላግባብ ስልጣን ይዞ እንደቀጠለ ያውቃል። ስለዚህ ባላግባብ በሚሰራው ነገር ከህዝቡ የሚመጣበትን ተቃውሞ ይሰራል። ህዝቡ ደግሞ አገዛዙ ያላግባብ እንደሚጨቁ ነው ያውቃል። ስለዚህ የመፈራራት ነገር አለ። አሁን ፍርሃት እየሞተ እያየን ነው። አሁን በህዝቡ በኩል ፍርሃትን እየቀበረ ነው። በአገዛዙ በኩል ግን አዋጁን ማወጁ የሚያሳየው አሁንም ፍርሃት አለመሞቱን ነው። ስለዚህ ሰላማዊ ትግል በዚህ የፍርሃት መቃብር ላይ ቆሞ ወደ ተሻለ መሰረት በወንድማማችነት እጅ ለእጅ ተያይዞ አንዱ ሌላውን የሚገልበት፣ አንዱ ሌላውን የሚያጠቃበት ሳይሆን አንዱ ስለ ሌላው የሚሞትበት፣ አንዱ ስለ ሌላው የሚኖርበት ጽኑ መሰረት ስለሆነ ሰላማዊ ትግል ሁነኛ
የትግል ስትራቴጂ ሆኖ መወሰድ አለበት እና በአገዛዝ በኩል ደግሞ ለዚህ የተዘጋጀ አገዛዝ መሆን አለበት። በተለይም ደግሞ አሁን የጀመሩትን ድፍረት በጎ የሚባል ድፍረት የታላቅነት ብልጭታ የበጎነት ብልጭታ አስፍተው ከዚህ የተሻለ ታሪክ በኢትዮጵያ ምድር ሊሰሩ አይችልም። ማንም እድለኛ የሆነ አካል ኢትዮጵያን የዲሞክራሲ ባህል ባለቤት አድርጎ ከማለፍ የተሻለ አንዳች ነገር ሊፈይድ አይችልም እና ይህንን አጋጣሚ እንደ ሽንፈት ሳይሆን እንደ በጎ አጋጣሚ በመጠቀም ትልቅ ታሪክ ሰርተው በትውልድ ሲሞገሱ ባለውለታም ሆነው ደግሞ ሲቀጥሉ መኖር ይችላሉና
አቶ አንዳለም እንግዲህ በኋላ ላይ ደግሞ አቶ አንዳለም በኋላ ላይ ደግሞ መፍትሄዎቹን ስንል በማጠቃለያ እንመጣበታለን። እስቲ ወደ አንዳንድ ነጥቦች እንለፍ። ኡስታዝ አህመዲን ጀበል የሃይማኖት መብት ተከራካሪ ናቸው። በዚህ በሙስሊም ጉዳዮች በጣም በሰላማዊ ትግል በማድረግ በተለይ በመላው ሀገሪቱ የሚታወቅ ቡድን ነበረ። የዛ እንደውም ተከራካሪ ነበሩና አሁን ባለ ሁኔታ ያስቸኳይ ጊዜ አዋጅ መታወጁ አዲስ ነገር ያመጣል ብለው ያስባሉ?
እሺ አመሰግናለሁ። በመጀመሪያ ደረጃ ጓደኞቼን የተወሰነ በሩቁም ቢሆን በእስር ቤት በሩቁም ቢሆን አይ ነበር ያው ሳንታይም ረጅም ጊዜ ስለሆነ እንኳንም አላህ በሰላም እንድትሰጡ አደረገ። አድማጮችንም እንደምናመሻችሁ ለማለት ፈልጋለሁ። አዋጁን አስመልክተው በርዕስ ደረጃ እንዲህ ዝርዝር ይዘቱን አላየሁም። ነገር ግን በአጠቃላይ ያው አስቸኳይ ጊዜ አዋጅ የሚታወጅባቸው ምክንያቶችና ሂደቶች የተለያየ ሀገርና ሁኔታ የታወቀ ነው። በዛ ሂደት ውስጥ በኢትዮጵያ ውስጥ በተለ ጊዜ ተደርጎ የነበረ ነገር ደግሞ አንዳር አስቸኳይ ጊዜ አዋጅ ለማወጅ የሚያስገድደኝ ነገር ደርሷል አለ በሚል ወደዚህ እንደበታ ነው እየተረዳን ያለ ነው። ይሄ ደግሞ ከሆነ በተመሳሳይ አንዳንድ ቦታ ወይንም ጥቂቶች ያደረጉት አይነት ስሜት አብሮ ሊሄድ አይችልም። ጥቂቶች ከሆኑና አንዳንድ ቦታ ከሆነ ይህን ያህል ሀገሪቱ የሚያሳውጅ ነገር የለም በሚል ሊወስደን ይችላል። ሰሚሁን ይህ ምክንያቱ ባለፈው ጊዜ በተኬደበት መንገድ በመሄድ የተለየ ውጤት ለመጠበቅ ነው እየተሞከረ ያለው። ከአመት በፊት በተመሳሳይ መንገድ ተኪዶ 10 ወራት ቆይቶ ሲመጣ ነው ይሄ ችግር የመጣው እና አሁንም በተመሳሳይ መንገድ ተኪዶ የተለየ ነገር ይገኛል ተብሎ ከታሰበ ምናልባት ያ አስቸኳይ ጊዜ አዋጅ የሚቆይበትን ጊዜ እንደ እፎይታ ጊዜ መጠቀም ሊኖር ይችላል እንጂ ባለፈው በሺዎች የሚቆጠሩ ሰዎች ታስረዋል። መንግስትም እንደተናገረው በርካታ ነገሮች ተደርገዋል። እነዚያው የታሰሩ ሰዎችን ምንም ሌሎች ሰዎች የሆኑ ከእስር ቤት እንደመውጣት የመረጃዎች ላይ እጥረት አለ። ነገር ግን ተመልሶ ጉዳዩ በዚህ አሁን በሆነበት ደረጃ ደርሷል እና አሁንም በአስቸኳይ ጊዜ አዋጅ ሊኬድ ተመሳሳይ ነገር አይመጣም ብሎ መጠበቅ አስቸጋሪ የሚሆንበት አለ። ለማንኛውም ያው ህዝቡ ከመንግስት የሚናገራቸው ነገሮች በመዘግየታቸው የሚነገረውን ነገር ካለማመን ያምነውም ደግሞ አፈጻጸም ላይ ችግር እያየ በዛም ይሁን በዚህ አጠቃላይ አሳማኝ የሆነ ነገርን በማጣቱ ማህበረሰቡ ቢያንስ በዚህ በተግባር መንግስት ከሚላቸው ነገር ውስጥ የተሳተፉት ሰዎች መንግስትን ያለማመንና እኔ ራሴ መፍትሄውን አመጣለሁ እኔ ራሴ የመፍትሄው ባለቤት ነኝ ወደሚል ደረጃ በመሄዱ ነው እነዚህ ነገሮች እየመጡ ያሉት እና እዚህ ደረጃ ከተደረሰ መፍትሄ ነው ብዬ እኔ የማምነው መንግስት ከባድ አጣብቂኝ እንደመጣበትም ራሱም ከጠቅላይ ሚኒስትሩ ስልጣን መልቀቅ ፍላጎትም ከሌሎቹም አጠቃላይ ነገሮች ግልጽና ይፋ እስከሆነ ድረስ የምቆመውም የምሰራውም የታገልኩትም ለኢትዮጵያ ሕዝብና ለፍትህ፣ ለዲሞክራሲ፣ ለነጻነት ነው ብሎ በግልጽ በተደጋጋሚ የሚናገረውም እውነት ሆኖ ከተገኘ ማስቀደምም መሰራትም ያለበት ኢትዮጵያ ውስጥ ፍትህ፣ ነጻነት፣ ዲሞክራሲ ያታገልኩለት ለአመታት የተባለው ነገር እንዲህ መሬት ላይ እንዲውል ከሆነ መጨረሻውና ወሳኙ አቋም እሱ ሆኖ ከተገኘ በዚህ ጉዳይ ላይ ከሰማይ በታች ያልተነጋገርነው አካል የለም። ጠቅላይ ሚኒስትሩ እንዳሉት በኢትዮጵያ ጉዳይ ማንኛውንም አካል ሳያገሉ በኢትዮጵያ ጉዳይ ከሚመለከተው አካል ጋር በግልጽ መነጋገር ያስፈልጋል ብዬ አምናለሁ። መነጋገርም ሲባል ለመነጋገር ያህል ለኮንሰምሽን ሳይሆን በተጨባጭ ኢትዮጵያን እናድን፣ ሀገራችንን እናድን፣ የህዝብን ሞት አደጋ ችግር እናድን። ያንን ካስቀደምን የኦሮሚያ ሊቀመንበር ክቡር አቶ ለማ መገርሳም ሲናገሩ እንደነበረው የማንም ስልጣን ገደል ይግባ፣ ሀገርን ማዳን ይቀድማል የሚልም ነገር በሚዲያ ስሰማ ነበር እና የአይነት ስሜት ከአቶ ለማይሰማ ነው የህግ ካለ የማንም ስልጣን ገደብ ይግባ ኢትዮጵያን እናድን ወደሚል እርምጃ ቢመጡ ታሪክ ሰርተው ያስባሉ የሚል እምነት አለን።
አዎ ኡስታዝ ከርሶ ጋር እየተስማሙ ነው። ፌስቡክ አት ቪኦኤ አማሪክ ላይ እየተከታተሉን ያሉ በቅድሚያ ኡስታዛችን የታሪክ መምህራችን አሚራችን እያሉ ነው ምስጋናም እንኳን ከእስር ቤት ተፈቱም እያሉ ያሉት። ሁላችሁንም እንደዚሁ እስክንድር ያለው በጣም ትክክል ነው። የጸጥታ ችግር የለብንም ያለችው ወይም ያለው አንድ ሰው ደሳለኝ ነው። እንታደለች ሽዬ ደግሞ እንኳን ደስ ያለ እስክንድር፣ ላንተም ለቤተሰብህም በመፈታትህ በጣም ደስ ብሎናል። የኢትዮጵያ የቁርጥ ቀን ልጆች ናችሁ። ጥበቡ ጋሻው ደግሞ አንዷለም አራጌ እንኳን ለዚያ በቃ የሚል አስተያየቶች፣ ጥያቄዎች እየመጡ ነው ወደ እናንተ። ብዙ ተከታታዮች እያነሱት ያለው በቀጣይነት ምን ታደርጋላችሁ፣ በተለይ እስክንድርን ጋዜጠኝነቱን ትቀጥልበታለህ ወይስ ወደ ፖለቲካ ትገባለህ የሚል ጥያቄ ተነስቶልሃል።
እንግዲህ እኔ የእኔ ፓሽን የእኔ ስሜት በጋዜጠኝነት ጋዜጠኛ መሆን ነው፣ በጋዜጠኝነት መስራት ነው። ግን ያለፉት ዓመታት ተሞክሮዎቼ በሙያዬን መስራት እንደማልችል ዲሞክራሲ እስከሌለ ድረስ ራሴን ለጋዜጠኝነት ዓለም ውስጥ ብቻ ወስኜ መስራት እንደማልችል በተጨባጭ አሳይቶኛል። ስለዚህ አዎ አሁንም ቢሆን ወደፊት በጋዜጠኝነት እቀጥላለሁ። ግን ከዛ ጋር በተደራቢው አገሪቱ ውስጥ ያለ ተጨባጭ ሁኔታ፣ አገሪቱ ውስጥ ዲሞክራሲ አለመኖሩ ለመብት እንድከራከር ያስገድደኛል። ስለዚህ ከጋዜጠኝነቱ በተጨማሪ የሰብአዊ መብት ተከራካሪ ሆኜ እሰራለሁ። ከሰብአዊ መብት ባሻገር ደግሞ ለዲሞክራሲም እንደዚሁ ተከራካሪ ሆኜ እሰራለሁ። አሁን እነዚህ ሁለቱ ከጋዜጠኝነት ውጭ ያሉት ሁለቱ ነገሮች የሰብአዊ መብትና የዲሞክራሲ በእኔ ፍላጎት የማደርጋቸው አይደለም። መሬት ላይ ያለው ተጨባጭ ሁኔታ ሀገሪቱ ውስጥ ያለው ተጨባጭ ሁኔታ አስገድደውኝ የማደርገው ነገር ነው። ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ከመጣ እና ንጹህ ጋዜጠኝነትን ፕራክቲስ እንዳደርግ የሚፈቅድልኝ ሁኔታ ከተፈጠረ ግን እኔ በጋዜጠኝነት ብቻ ነው የምጠየቀው። ስለዚህ እኔ እንደ ዲሞክራሲ አክቲቪስት፣ እንደ ዲሞክራሲ ተከራካሪ፣ ለዲሞክራሲ አስተማሪ፣ ለዲሞክራሲ ተሟጋች ሆኜ እቀጥላለሁ። በተጨማሪ ደግሞ ለሰብአዊ መብትም እንደዚሁ እከራከራለሁ።
እናመሰግናለን እስክንድር። እንግዲህ አራታችሁም ባነሳችሁት ሀሳብ ላይ የጠቆማችሁት ድርድርና ውይይት እንደሚያስፈልግ ነው ለቀጣዩ በሀገሪቱ ለተከሰተው መፍትሄ። ይሄ ድርድር ኢህአዴግን የመፍትሄው አካል አድርጎ አብሮ ቢካሄድ ለውጥ ይመጣል ትላላችሁ ወይስ ምን አይነት ድርድር ቢደረግ ነው ለውጥ የሚያመጣው ብላችሁ ነው የምታምኑት? አቶ በቀለ ገርባ።
አዎ እኔ ቅድም ስለ መፍትሄ አላነሳሁም፣ ምክንያቱም መፍትሄ የሚባል ነገር በኋላ ይመጣል የሚልበት ነበር የነበረኝ። ግን ጥሩ ነገሩ መፍትሄ በተባለው እና በተነሳው ነገር ላይ መስማማቴ ነው። አሁንም ቢሆን ለዚች ሀገር የሚበጃት እኔ ብቻ አውቃለሁ የሚለው ጉዳይ ሳይሆን ወይም ደግሞ እንደጠቅመው በቀድሞ መንገድ መሄድ እንችላለን የሚለው ነገር ከአሁን በኋላ ብዙም የሚያስኬደን አይደለም። አሁን ያሉ መሪዎችንም የኢትዮጵያንም ሕዝብ ወዳልተፈለገ ወይም ወደ ማንወጣው ነገር ውስጥ እንዲከተል ነው የሚመስለኝ። ስለዚህ ይህንን ደግሞ እንዲሆንም ልንፈቅድ አይገባም። ሰላማዊ ትግሉ ተጠናክሮ መቀጠል አለበት። ከሰላማዊ ትግል ዋነኛው ደግሞ በውይይት ችግሮችን መፍታት ነው። በውይይት ችግሮችን ለመፍታት ደግሞ እነማንን እናጠቃለን የሚለው ጉዳዩ የሚያገባው መላውን ኢትዮጵያ ሕዝብ ነው። ኢትዮጵያን ፖለቲካ ኢትዮጵያ ሕዝብ ነው ሊወስንበት የሚገባው። አሁን ያለንበት ሁኔታ ደግሞ አሳስቦናል። አገር ውስጥም ያሉ ውጭ ሀገርም ያሉ በሰላማዊ መንገድ እየተንቀሳቀሱ ያሉ ወይንም ደግሞ በሰላማዊ መንገድ አልተንቀሳቀሳቸውም ተብለው ተፈርጀው ያሉ ድርጅቶችም ቢሆን ይሄ አገር ከሚያገባቸው ድረስ በጉዳዩ ሊነጋገሩበት የሚገባ ነው የሚመስለን። አለበለዚያ ምንም ጊዜ ቢሆን ውጭ ተገልለው የሚቀሩ በሀገር ውስጥም ይሁን በውጭ ተገልለው የሚቀሩ ድርጅቶች ወይንም ሀይሎች ቢኖሩ ሀገሪቱ የተሟላ ሰላም፣ የተሟላ ጤንነት ሊኖራት ይችላል ተብሎ አይገመትም። ስለዚህ ዋናው ነገር ፈጥኖ እስካሁን ድረስ የደረሱትን ጉድለቶች ለማካካስ ባይቻልም ከዚህ የበለጠ ችግር እንዳይደርስ፣ ከዚህ የበለጠ ችግር ውስጥ ከመግባታችን በፊት አሁኑኑ መፍትሄ መፈለግ ያስፈልጋል። መፍትሄውም ደግሞ በጣም ግልጽ ነው። በአሁኑ ሰዓት ፖለቲካን ለሚያውቅ ሰው አይደለም፣ ፖለቲካን የማያውቁ ዜጎች እንኳን ምን ማድረግ አሁን እንደሚገባ በደንብ የሚያውቁት ይመስለኛል። ውጭ ብሎ መወያየት፣ ሁሉም ያገባኛል የሚሉ ኃይሎች በጉዳዩ ዙሪያ መወያየት እና መወሰን፣ ሀገራዊ መግባባት መደረስ አለበት የሚል እምነት ነው ያለው።
እስክንድር ነጋን፣ አቶ በቀለ ገርባን፣ ኡስታዝ አህመዲን ጀበልና አቶ አንዱ ዓለም አራጌን እናመሰግናለን። ክቡራትና ክቡራን፣ ስለ እስር ቤት ሕይወታቸውና ስላልተፈቱ እስረኞች የተናገሩትን ደግሞ በነገው ምሽት ይዘን እንቀርባለን።
የተከበራችሁ አድማጮች እንግዲህ ሰለሞን
አብራችሁን ስለቆያችሁ እናመሰግናለን። ዝግጅታችን ተጠናቀቀ።
ነገ በእሁድ ምሽት ዝግጅታችን እንገናኝ።
ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን።
ፕሮዲውሰሩ ንጉሡ ታምሬ ነው።
ያስተናገድናችሁ ሰሎሞን አባተና
ጽዮን ግርማንን፣
እንዲሁም ቴክኒሽያኑ ሴድራክ ፍራንክሊን በስቱዲዮ መሳሪያዎች ላይ አብሮን ቆይቷል። በእኛ በኩል በነገው ምሽት የእሁድ ዝግጅታችን ሌሎችን በርከት ያሉ የምትወዷቸውን
በነገው ምሽትም የኔና ያንተ የእሁድ ምሽት በየ15 ቀኑ የሚመጣው ዝግጅታችንን ነው። እሱን አድማጮቻችን ይከታተሉት። በተለይ ደግሞ ውይይቱ ቀጣይ ክፍል አለ። እንዲሁም ሰለሞን ከዶክተር ነገሪ ሌንጮ ጋር ያደረከው ውይይትም ይኖረናል። ነገ ምሽት ሬዲዮናችሁን ከፍታችሁ ጠብቁን። ደህና ደሩ።
ደህና ደሩ። Thank you.